ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ነሐሴ 8 2014 ዓ.ም ዝግጅታችን ጀመረ።
ሰሞኑን በኢትዮጵያ በተካሄደው ህዝባዊ ውይይት ዙሪያ መሰናዶ አለን።
መናገርንና በተወሰነ ደረጃ መስማትን እንጂ እንደው በትክክል ማድመጥን ወይም መደማመጥን ወደ ውስጣችን አላደረግነው። ስለዚህ አሁን ላለንበት ሁኔታ ወደኋላ ሄዶ መወቃቀሱ ሳይሆን ለወደፊት ያለንን ችግር በትክክል ተነጋግረን በትክክል መደማመጥ ይኖርብናል። ለዚህም ነው የኢትዮጵያ ሀገራዊ ምክክር ኮሚሽን የተቋቋመው።
የሀገራዊ ምክክር ኮሚሽን ዋና ሰብሳቢ የሆኑትን ፕሮፌሰር መስፍን አራያ ነበር የሰማችሁት። ሙሉ ዘገባው ከዜና በኋላ ይቀርባል።
ስራዬን ስጀምር ትልቅ አዲስ ነገር ነበር ይዤ የመጣሁት። በዛ ምክንያት ተቃውሞውም ነበረ፣ አዲስ ነገር የማየቱን ፍላጎት ነበረ። ትልቁ የነበረው ክሪቲሲዝም ምን ነበር? በዛ ጊዜ የባህላዊ ልብሳችንን ልታጠፊ ነው፣ ቆራረጠችው።
አሁን ደግሞ የሰማችሁት በዓለም የፋሽን ኢንዱስትሪ አሻራዋን ማሳረፍ ከጀመረች 30 ዓመታትን ያስቆጠረችው ዲዛይነር ገነት ከበደ ናት፣ የምሽቱ እንግዳችን ናት።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ነሐሴ 8 2014 ዓ.ም ምሽት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። እናንተም ከኛ ጋር ሁኑ።
አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። የኢትዮጵያ መንግስት ተቀራራቢ ዞኖችና ልዩ ወረዳዎች በአንድ ላይ በክልል እንዲደራጁ ያቀረበውን የውሳኔ ሀሳብ በጉራጌ ዞን ስር የሚገኙ 8 ወረዳዎች በሙሉ ድምጽ አጸደቁ። የጉራጌ ዞን ምክር ቤት ከሌሎች 4 ዞኖችና 1 ልዩ ወረዳ ጋር ሆነው በአንድ ክልል እንዲመሰርቱ የቀረበውን ሀሳብ በአብላጫ ድምጽ ከትላንት በስቲያ ውድቅ ማድረጉ ይታወሳል። ዮናታን ዘብዲዮስ የወረዳዎቹን ውሳኔ በተመለከተ ተከታዩን ይዟል።
የጉራጌ ዞን ምክር ቤት ዞኑ ከሌሎች 4 ዞኖችና 1 ልዩ ወረዳ ጋር በመሆን አንድ ክልል እንዲመሰርት በመንግስት የቀረበውን የውሳኔ ሀሳብ በአብላጫ ድምፅ ውድቅ ያደረገው ሰሞኑን ነበር። ይሁንና ከዞኑ ምክር ቤት ውሳኔ በተቃራኒ የቡታጀራ ከተማ አስተዳደርን ጨምሮም 8 ወረዳዎች ከሌሎች ዞኖችና ልዩ ወረዳ ጋር እንዲደራጁ የቀረበውን የውሳኔ ሀሳብ መቀበላቸውን በምክር ቤቶቻቸው ትናንትናና ዛሬ ወስኗል። በጉራጌ ዞን የሚገኙ የመስቃን፣ የቡታጅራ ከተማ አስተዳደር፣ የቀበና ወረዳ፣ የምስራቅ መስቃን፣ የቡኢ፣ የኢንሳኖ ከተማ አስተዳደር፣ የሶዶና የደቡብ ሶዶ ወረዳዎች ናቸው ትናንትናና ዛሬ ባካሄዱት አስቸኳይ ጉባኤም ከተቀራራቢ ዞኖች ጋር ለመደራጀት እንደሚፈልጉ ያስታውቁት። ከእነዚህ ውስጥ ቪኦኤ ያነጋገራቸው የማረቆ ወረዳ አስተዳዳሪ አቶ ንጉሴ ሜካ በስልክ እንዳሉት የብሔረሰቡ ምክር ቤት በጋራ ክልል እንዲመሰርቱ የቀረበውን የውሳኔ ሀሳብ ተቀብለውታል።
የተወሰነው የሸዋ ክላስተር መንግስት ያስቀመጠ አቅጣጫ ቢሆንም መጀመሪያም የማረቆ ፍላጎትን ጭምር ስለሆነ በክላስተር ተደራጅቶ ከሌሎች ብሔረሰቦች ጋር ሆነው አብሮነትን፣ ፍቅርን በማጎልበት በጋራ መልማት እንደሚፈልግ ሸዋ ክላስተር አደረጃጀት ተቀብሎ አጽድቆታል ምክር ቤቱ።
የጉራጌ ዞን ማረቆ፣ ቀበናና ጉራጌ በሚሰኙ 3 ብሔረሰቦች የተዋቀረ ሲሆን ዞኑ 23 ወረዳዎች አሉት። ከነዚህ ውስጥ እስካሁን 8 አስተዳደራዊ መዋቅሮች መንግስት የደቡብ ክልልን ለ2 ለመክፈል ያቀረበውን የውሳኔ ሀሳብ መደገፋቸውን አስታውቀዋል። የደቡብ ሶዶ ወረዳ ሌላ የውሳኔ ሀሳቡን ከደገፉት ውስጥ አንዱ ሲሆን የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ኃላፊ አቶ ሞገስ አባይ ይህንን ብሏል።
የአስቸኳይ የምክር ቤት አባላቸውን ጠርተው ውሳኔ በክላስተር የሚደራጅ የሚል የህዝብ ድምፅ ነው በሚል አስተላልፈዋል።
በመንግስት የቀረበው ምክር ሀሳብ የጉራጌ ዞን ከስልጤ፣ ከሀዲያም፣ ከሀላባ፣ ከከምባታ ጠምባሮና ከየም ልዩ ወረዳ ጋር እንዲደራጅ ነበር። የየወረዳዎቹ ምክር ቤቶች ያስተላለፉትን ውሳኔ በተመለከተም ከዞኑ ባለስልጣናት አስተያየት ለማካተት ያደረግነው ጥረት አልተሳካም። ስናገኛቸው እንመለስበታለን። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
የኬንያ ብሔራዊ ምርጫ ድምጽ ቆጠራ በሚካሄድበት ማዕከል ዛሬ እሁድ ሌሊት ላይ ተጨማሪ አድማ በታኝ ፖሊስ ተመድቧል። ይህ የሆነው ሌሊቱን በስፍራው የተሰባሰቡ ወንዶች ከተደባደቡና አንድ የፓርቲ ባለስልጣን በድምጽ ማጉያ ውንጀላ ካሰሙ በኋላ መሆኑን ሮይተርስ ዘግቧል። ባለፈው ማክሰኞ የተካሄደውን ሀገር አቀፍ ምርጫ ውጤት ህዝቡ እየተጠባበቀ ሲሆን ለሊቱን የተከሰተው ሁከት ውጥረቱ እየተጋጋለ መሆኑን እንደሚጠቁም ተመልክቷል። በማህበራዊ መገናኛዎች ላይ እኛ የምርጫውን ውጤት በትዕግስት እየጠበቅን ነው በማለት በሁከቱ እንደተከፉ የገለጹ ዜጎች መልእክታቸውን ያስተላልፉ ናቸው። በፕሬዝዳንታዊ ፉክክሩ እስካሁን በታወቀው የደምጽ ውጤት መሰረት ግራ ዘመሙ ተቃዋሚ መሪ ራይላ ኦዲንጋና ምክትል ፕሬዝዳንቱ ዊሊያም ሩቱ እጅግ በተቀራረበ ድምጽ አንገት ለአንገት ተያይዘዋል። ይሁንና የዜና ማሰራጫዎች በድምጽ ቆጠራው ዙሪያ የሚያሰራጩት ዘገባ የፈጠረው መደናገርና የምርጫ ኮሚሽኑ መዘግየት ለተፈጠረው ስጋት አስተዋጽኦ አድርጓል። የኮሚሽኑ ይፋዊ የድምጽ ቆጠራ ውጤት ይህ ዘገባ እስከተጠናቀረበት ጊዜ ድረስ አልታወቀም። ብሔራዊ የድምጽ ቆጠራ ማዕከል በቀጥታ የቆጠራ ውጤቶችን ሲያወጣ የነበረ ሲሆን ዛሬ ግን ከሰዓታት በፊት ያንን አቋርጧል። ሮይተርስ ስለ ድምጽ ቆጠራ ውጤቶቹ የጠየቃቸው አንዲት የኮሚሽኑ ቃል አቀባይ በቀጥታ የሚተላለፈውን ሰንጠረዥ ተመልከቱ ያሉ ሲሆን ሌሎች የኮሚሽኑ ባለስልጣናት ደግሞ መረጃ ልንሰጣችሁ አንችልም ብለዋል። በትላንት ቅዳሜ በተረጋገጡ ይፋዊ ውጤቶች መሰረት 26 ከመቶ ድምጽ ተቆጥሮ ራይላ ኦዲንጋ 54 ከመቶ፣ ዊሊያም ሩቶ 45 ከመቶ ድምጽ ማግኘታቸውን ያሳያሉ። በምርጫው አሸናፊ የሚሆነው 50 ከመቶ ሲደመር አንድ ማግኘት ይኖርበታል። ኮሚሽኑ የምርጫውን ውጤት ድምጽ ከተሰጠበት ቀን እስከ 7 ቀናት ውስጥ ማሳወቅ አለበት። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ማሊ የሚገኘው የተባበሩት መንግስታት ድርጅት ሰላም አስከባሪ ተልእኮ ሚኑሱማ ተቋርጦ የነበረውን የሰላም አስከባሪ የፈረቃ ምደባ ከነገ ጀምሮ እንዲቀጥል መፈቀዱ ተገለጸ። ይህን ያስታወቁት የማሊ የውጭ ጉዳይ ሚኒስትርና የተባበሩት መንግስታት ድርጅት ቃል አቀባይ ናቸው። ማሊ ባለፈው ወር የብሔራዊ የጸጥታ ሁኔታዋን ጠቅሳ የሰላም አስከባሪዎቹን በፈረቃ ምደባ እንደከለከለች ይታወሳል። የውጭ ጉዳይ ሚኒስትሩ አብዱላይ ዲዮፕ ሚኒሱማ የተላለፈበትን አዲስ ደንብ ተቀብሎ ለሁሉም ሀገሮች አሳውቋል ብለዋል። የመንግስታቱ ድርጅት ቃል አቀባይም ይህንኑ አረጋግጠዋል። ማሊ እንደ አውሮፓውያን አቆጣጠር ባለፈው ሐምሌ 14 ሰላም አስከባሪዎቹን ዝውውር የከለከለችው 49 የአይቨሪ ኮስት ወታደሮች በቁጥጥር ስር ከዋለች በኋላ ነው። በወቅቱም ወታደራዊ መንግስቱን ሊገለብጡ የሞከሩ ብላ መወንጀሏ ይታወቃል። አይቨሪ ኮስትም ወታደሮቹ የገቡት በመንግስታቱ ድርጅት ተቀጥረው ነው ስትል መልስ ሰጥታበታለች። አድማጮች፣ ለምሽቱ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የእሁድ ምሽት የመስታወት ዝግጅታችን ጋር አብራችሁን ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ነሐሴ 8 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።
ሰሞኑን በደሴ የሃይማኖት አባቶችን፣ የአገር ሽማግሌዎችን፣ የፖለቲካ አመራሮችንና ታዋቂ ሰዎችን ያሳተፈ ህዝባዊ ውይይት ተካሂዶ ነበር።
ልክ ነሽ። የውይይቱ ተሳታፊዎች ኢትዮጵያ እንደ አገር ለማካሄድ ላሰበቻቸው ብሔራዊ ምክክሮች ለዘመናት ያጎለበተቻቸው የጋራ እሴቶች ገንቢ ሚና ይጫወታሉ የሚል እምነታቸውን አጋርተዋል። በዘመናት ሂደት ውስጥ በተለያዩ ምክንያቶች ችግሮችን የምትፈታበት፣ እርቅና ሰላም የምታወርድበት ጠንካራ እሴቶች እየተሸረሸሩ መምጣታቸውን አውስተዋል። መስፍን አራጌ ተጨማሪ ዘገባ አለው።
የሀገራዊ ምክክር ኮሚሽን ዋና ሰብሳቢ ፕሮፌሰር መስፍን አርአያ ከአሜሪካ ድምፅ ጋር በነበራቸው ቆይታ ለዘመናት የዘለቀውና ከመደማመጥ ይልቅ የኔን ብቻ ስሙኝ አስተሳሰብ በኢትዮጵያ አንድነትና በህዝቦች አብሮነት ላይ ያሳደረውን ተጽዕኖ አብራርተዋል።
እንደ ባህል ሆኖ ላለፉት በርካታ ዘመናት መናገርንና በተወሰነ ደረጃ መስማትን እንጂ እንደው በትክክል ማድመጥን ወይም መደማመጥን ወደ ውስጣችን አላደረግነውም። ስለዚህ አሁን ላለንበት ሁኔታ ወደኋላ ሄዶ መወቃቀሱ ሳይሆን ለወደፊት ያለን ይህን ችግር በትክክል ተነጋግረን በትክክል መደማመጥ ይኖርብናል። ለዚህም ነው የኢትዮጵያ ሀገራዊ ምክክር ኮሚሽን የተቋቋመው።
ፕሮፌሰሩ የኔን ብቻ ስሙኝ ከማለት ባለፈ የሌሎችንም ሀሳብ ለማድመጥ እያንዳንዱ ዝግጁ መሆን አለበት ባይ ናቸው።
እቺ ሀገር የሁላችንም ነች። የሁላችንም የተርታውም ሰው የልሂቁም እንደሚባለው የመንግስት መሪውም የፖለቲካ መሪውም የሁላጅ አርብቶ አደሩም የአርሶ አደሩም የአካል ጉዳተኛውም የሴቶች የወጣቶችም ነች እና ስለዚህ ሁሉም የመናገር ብቻ ሳይሆን የመሰማትና የመደመጥ መብት ሊኖራቸው ይገባል ብለን እናምናለን። ስለዚህ ወደፊት መሄድ ካለብን በሚገባ ተደማምጠን የሀሳብ ፍጭቶችን አካሄደን አገራችንን ወደፊት ለማስቀጠል ከተፈለገ የሀሳብ ልዩነታችንን በቅጡ ማጤን መቻል አለብን እና በቅጡ መተግበርን መቻል አለብን።
ለሀገር አቀፉ ምክክርም ሆነ ለሚስተዋሉ የግጭትና የጥላቻ አዝማሚያዎች መፍትሄ ለማፈላለግ ወሎ ውስጥ የሚስተዋሉ ሴቶችን እንደ ግብአት መጠቀም አዋጭነት አለው ይላሉ ተሳታፊዎቹ። የሚዲያ ባለሙያውና አርቲስት ተስፋዬ ማሞ
ሽማመት ጌታ የሚባሉ ወሎ ውስጥ በጣም የታወቁ ሁለት ዓመት ሲሆናቸው አልቀረቡ በጣም ትልቅ ሰው ናቸው። ሀገር ያከበራቸው
የባህል ሕክምና አዋቂም ናቸው።
እና በሴት ያሳ ላይ ሼክ መሐመድ ሁሴን አላሙዲ ያሰሩት ህንፃ አለና ያ ህንፃ በሀጅ መሐመድ ያሲን ስም ነው የተሰየመው እና ሼክ መሐመድ አያት ናቸው። ይሄ ፒያሳ ላይ ያለው አሁን ላንድ ማርክ የሆነው ቤት በሳቸው ስም ነው የተሰራው እና እንደው እኒህ ሀጅ መሐመድ ያሲን ማን ናቸው ብዬ አንዱ ጥያቄ ያቀረብኩላቸው ሼክ መሐመድ ጌታ ነበሩ። ልክ ጥያቄ መመለስ ሲጀምሩ ያላለህ ነቢ አለ አሁን እኔ ድንቅዋ አለኝና አሁን ምን አቅም አለኝና አሁን እኔን ሰው ብላችሁ ግን ትጠይቃላችሁ ነው የሚሉት። ዝቅ ብሎ ራሳቸውን አውርደው ተናንሰው ሌላውን ትልቅ አድርገው ነው የሚጀምሩት። ይሄ እንግዲህ ትህትና በፈረንጆቹ ሂሚሊቲ የሚሉት በጣም ትልቅ ባህል ወሎ ውስጥ በጣም ያለ ነው። ይሄ ትህትና ነው። ተናንሶ ሀሳብ ለመለዋወጥ ጓደኝነትን፣ ቅርበትን፣ ወንድማማችነትን ይበልጥ የሚያጠነክር ለመግባባት ዝቅት ላለ ለወንድምነት ዝቅት ላለ ይሄ ያሻግራል። ብዙ መንገድ ይወስዳል፣ ሩቅ መንገድ ይወስዳል። ሀገሬ የታጣችው ነገር ውስጥ አንዱ ይሄ ነው።
ወሎ የተለያዩ የእምነት ተከታዮችና የተለያዩ የብሔር ተዋጽኦ ያላቸው ሰዎች ከዝምድና እስከ ትዳር የሚተሳሰሩበት በቤተ እምነቶች መካከል መደጋገፍ የሚስተዋልበት ነው የሚሉት ደግሞ የደሴ ከተማ ሀገረ ስብከት ስራ አስኪያጅ ሊቀ ጠበብት ሲራክ መለሰ ናቸው።
እስካሁን ሰዓት ድረስ በደሴ ከተማ በደቡብ ወሎ ተቻችሎ ሳይሆን ተከባብሮ ነው የሚኖረው። ብዙ ጊዜ ተቻችሎ የሚባለው አማርኛ ሁላችሁም እዚህ ያሉ ምሁራን እንደሚገነዘበው አንዱ እሳት ሲሆን አንዱ ውሃ እየሆነ የሚያሳልፈው እንደማለት ነው። እዚህ ላይ ግን እንደ ደሴ ከተማ በእምነት ዙሪያ በእስልምና በክርስትና ባሉት ትውፊቶች ተከባብሮ ያለማንም አስገዳጅነት ለምሳሌ ያህል ሃይማኖታዊ በዓላቶችን በምናከብርበት ሰዓት ሙስሊሞች ፈረስ ይዘው እየመጡ በጥምቀት በመስቀል በተለያዩ በዓላቶች እኛ ጋር ያከብራሉ። እኛም ደግሞ በሙስሊሞች ትላልቅ በዓላቶች እየተገኘን እንደዚሁ እያከበርን እንደዚሁ የጋራ ሴቶቻችን እስካሁን እንደተጠበቁ ነው ያሉት።
የሚዲያ ባለሙያውና አርቲስት ተስፋዬ ማሞ በተለይ ችግሮችን ለመፍታት ቂምን ይዞ መምከር እንደማያዋጣ የወሎን የጸሎት ስርዓት ባብነት ያነሳል። የሚደረጉ ምክክሮችን በተሳታፊዎች መካከል ይቅርታን መሰረት አድርገው ሊካሄዱ ይገባቸዋል ባይ ነው።
ድሮ ዱዓ ሊደረግ ወዳጃ ሲገባ ወዳጃ ይጠራና አስቀድሞ ምንድን ነው የሚባለው ነገር እዚህ ጎበዝ ጎሚ ተው ይባላል። ጎሚ ይዞ ዱዓ ለማዳን ለማሻር አይጠቅምም። አፉን ባባል ተብሎ ነው የሚጀምረው። ምናልባትም እዛ ውስጥ የተጣሉ ሁለት ሰዎች ኢንቴንሽናሊ ተጠርተው ገብተዋል። የተጣሉ አይንና ናጫን የተባባሉ ሰዎች ጠሩና ጎሚ ተው፣ ምክንያቱም ለፍቅር ነው ዱዓ እንዳያደርጉት፣ አለዚያ ዱዓው ላይ ደርስ ነው የታመመ በሽተኛቸው ላይ ድን ነው። ቂም በቀላቸው ጥለው ፓብሎ ፒካሶ እንደሚለው ወደ ስዕል ስቱዲዮ ውስጥ ስገባ ልክ ወደ ቤተ መቅደስ እንደሚገባ ሰው ጫማው ያርቆ እንደሚገባ ሰው ሊንቆረፈሳ ሊንጥዬ ነው መገባው እንደሚለው ሁሉ እዚህ ሀገር ሰው
ይሄ ለሀገር ተምሳሌት ነው። ዛሬ ሀገራችን ኢትዮጵያ ታማለች። የታመመች ሀገራችንን ለመፈወስ ለማዳን ወደምንፈልገው ጤነኛ ሀገር እንድትሆንልን አስቀድመን ይቅር የመባባልን ሆዳችን የያዝነውን ቂም አውጥተን እመጣልና በሰከነ መንፈሳዊ ስሜት በንጽህና በወንድምነት ስሜት በሀገር ስሜት ሀገራችንን ከፍ ልናደርግ ይገባናል።
የእስልምና ሃይማኖት መምህሩ ኡስታዝ አቡበከር አህመድ እነዚህ ሴቶች በአንድም ይሁን በሌላ መልኩ ገጽታቸውን ቀይረዋል አሊያም የመጥፋት አደጋ ወድቆባቸዋል የሚል አቋም አላቸው። እናም እንታደገው ይላሉ።
ትንሹ ነገር ነው ያነሳነው። እሴት ብለን ስናነሳ እንደ ኢትዮጵያዊነት የቆጠርናቸው በጣም ሚነቶቹን ትንሽ ማሳያ እንጂ የእኛነታችን መገለጫ ነው። ግን ትልቁና መሰረታዊ ጉዳይ ጠፍቶብናልና እንዴት እንመልሰው ነው። እያጣነው እየሄደ እየጠፋብን እየመጣ ስለሆነ እንዴት እንታደገው ነው። ናቸው። አንድ ትልቅ ምሁር የሚናገሩት ንግግር አለ፣ እንደ ህይወት ትልቅ በረሃ አድርጌ ያለሁ እና በምድር ላይ መጥተህ አንዳች መልካም ነገር መጨመር ካልቻልክ ጭማሪ ሸክም ነህ ይላል። ሰው ይጨምር፣ ሊያበረክት፣ ለሌላው ሊሰጥ፣ ለሌላው ተስፋ ሊሆን እንጂ ሊያጠፋ አይደለም የመጣው። እኛ አገር ወሎ ሪች ነው ታውቃላችሁ። መሸኮቻችን አባቶቻችን የሚናገሩት አንድ ሃይማኖት አባት አንድ ወጣት መጥቶ እነሸ የጅብ ስጋ መብላት ይፈቀዳል በሃይማኖቱ አላቸው። ጅብ መበላቱ ቀርቶ መባላቱ ባቆማ አንዳንድ ጊዜ መጥቀሙ ቀርቶ መጉዳቱ በቀረ በጠፋ ራሳችንን ማየትና ለመለወጥ ለመቀየር መዘጋጀት ምንም አማራጭ የለው። ጠፍቷል፣ ለማንም አንሰጠውም። ባለቤቱን መውጣት አለብን። እኛ ሁሉ ጊዜ ችግሮች ወደ ሌላ የምናደርስ ከሆነ እኛ ሀገር አንድ ሺ አንዲት እናት ልጅ ሙቶባት በጣም ስተጎድታ ስታለቅ ሳይተው ተይ አላህ አይወድም ኪታብ አይፈቅድም መጽሐፍ እኮ ይከለክላል ለምን እንደዚህ ታለቅሻለች አዘን ጨርሽ እያሉ ብዙ መክረው ሴትዮዋን አስታገሷል። በሌላ ጊዜ አባት ልጅ ሙቶባቸው እይይ ብሎ ሲያለቅሱ ሴትዮ አየቻቸው። ለበገጠ እንደነሽ ተረጋጉ እንጂ ኪታቡ እኮ አይፈቅድም መጽሐፉ እኮ አይፈቅድም ስትላቸው መጽሐፉ ኪታቡ መች ሞተበት የሞተብኝ ነው ያሉ። እኛ ጋር ስመጣ እኛ ራሳችንን ማየት ሳንችል አሁንም አሳልፈን ለሌላ እየሰጠን ችግሩን ለከሌለው እያንድ እየጠቆምን ከሄድን አንችል ለመንግስት የምንሰጠው ለሆነ አካል የምናስቀምጠው ነገር አይደለም። ፈተና የጋራ ነው። ሁላችንም ነው የሚያጠፋ። እየወደቅን ያለ ነው እኛ ነን። እንደ ሀገር ነው እየወደቀ ያለ። ትውልድ ነው እየጠፋ ያለ። አገር ነው እየወደመ ያለ። እዚህ ትግራይ ላይ ብናስቀምጠው፣ እዚህ ኦሮሚያ ላይ፣ እዚህ አማራ ላይ አይሆንም። በቃ ኢትዮጵያ ላይ ነው ያለው መከራ። የሁላችንም ችግር ነው። የሁላችንም ውጤት ማሳያ ነው። መቀረፍ አለበት፣ መለወጥ አለበት። ለዚህ ደግሞ ከኔ ይጀመር። ባለቤት እኔ የሚል ተጠያቂ አካል መውጣት መቻል አለበት።
በአዲስ አበባ ዩኒቨርሲቲ የስነ ሰብእብ አንትሮፖሎጂ ምሁሩ ዶክተር ከይረዲን ተዘራ ኢትዮጵያ የዳበረ የግጭት አፈታት ባህል የጎለበተ የአብሮነት እሴቶች ቢኖሯትም ህዝቧን የሚያስተሳሰሩት የጋራ እሴቶች ተጎድተዋል ከሚሉት ወገን ናቸው። ጉዳቱን የማከም እድል እንዳለ ግን ይገልጻሉ።
ብዙ ምሁራን የተለያየ ነገር ይገልጻሉ። በአብዛኛው ግን ኢትዮጵያን በደንብ በጣም ከሚባሉት እንደ ሮናልድ ሌቪን የመሳሰሉት ሶስት ነገሮችን ያስቀምጣሉ። አንደኛ ኢትዮጵያውያን ረጅም ጊዜ በነበራቸው ግንኙነት ያዳበሯቸው የጋራ እሴት አሏቸው፣ የጋራ ነን ብሎ የሚያምኑባቸው አስተዋጽኦ ያደረጉባቸው እሴቶች አሏቸው ይላል። የቅፍለት የሚባለው ካራቫን ትሬድ ከደቡብ ተነስቶ ደሴን አልፎ ወደ መተማ በዛ በኩል ሲሄድ፣ በዚህ በኩል ደግሞ ወደ ተለያዩ ወደቦች ሲሄድ ንግድ ብቻ ሳይሆን ሀሳብም ሆቴልም ስላልነበረ ማረፍን፣ መዋለድን፣ መገናኘትን መሰረት ያደረገ ግንኙነት ስለነበረ ገበያዎቻችን ስታቸውን እዚህ አካባቢ ጥቅም እንደሚነሳው አርጎብኛው፣ ኦሮምኛው፣ አፋርኛው፣ ትግርኛው፣ አማርኛው በአንድ አውድ በአንድ ገበያ አንግባባም ሳይሆን ተገባብተው ተነጋግረው ይሄዳሉ። ሁለተኛው ለሽምግልና ያለ ምሳሌ የግጭት ስርዓቶቻችን አንዳንድ ምሁራን ዩቢኮተስ ሪሶርስ ወይም ሁሉም ቦታ እንደ ኦክሲጅን የሚገኙ ይሏቸዋል። ኢትዮጵያ ውስጥ ሁሉም ጋር ሽምግልና ስናይ ዘራቸው ምንድን ነው፣ ብሔራቸው ምንድን ነው፣ እምነታቸው ምንድን ነው አንለም፣ በጣም እናከብራለን። ይሄ የሚያስተሳስረን ሙጫ ነው። ሶስተኛው በቅርብ ጊዜ እንደምታስታውሱት አንዳንዴ በጣም በጣም የገዘፈ ብሔርተኝነት አለ ተብሎ ከሚባልበት እንኳን አካባቢ የተለያዩ አካባቢ ምታ በማይገመት መልኩ አንዳንድ ምሁራኖች ለእኛ አይቸግረንም መሬት ላይ ያለውን ስለምናውቅ፣ ሌሎቹ ግን እንደ የወጣት ኢትዮጵያ በሳት አደጋ ሊመጣ እንዶ ሀገሬ ብሎ ይነሳል ወይስ የራሱ ምሪት የራሱ ሙዚቃ ነው የሚያዳምጠው በሚባልበት ሰዓት ባለፈው ሁለት ሶስት ዓመት ያየነው ነገር ኢትዮጵያ ስትነካ እንደ ሙጫ የሚነሳው ባህል በጋራ ብድግ የምንለው ነገር የኢትዮጵያዊነት የጋራ መገለጫ አስታቸው ተጎድተዋል። ያው በስነ ጥበቡ በተለያየ ዘርፍ ላይ ይሄ ዋነኛ የሚያስተሳስረን የኛ የትናንትም የዛሬም የነገ ዋስትናችንን በሚታይም በማይታይም መልኩ በተጠና ባልተጠና መልኩ በቅድም በክልብቱ በኩል ተገብቶ ተመቷል። ነገር ግን እየተንገዳገደ ነው እንጂ ሰፊው ኢትዮጵያ ማይናገረው ዘሳይነት ማሊዎች የሚባሉ ቦታ ላይ አሁን የምንለው ሴት አለ።
የደሴ ከተማ ሀገረ ስብከት ስራ አስኪያጅ ሊቀ ጠበብት ሲራክ ደግሞ አሁን አሁን ለሚስተዋሉት ችግሮች መባባስ በሙያ ያልታገዘ ጣልቃ ገብነትንና በተሰማሩበት መስክ አለማገልገልን እንደ ምክንያት ያነሳሉ።
ሁሉም የየድርሻ አካላቱን መወጣት አቅቶና አንዳንድ ጊዜ የሃይማኖት አባት የሃይማኖትነት ስራውን መስራት አለመቻሉ፣ ዶክተሩ የዶክተርነቱን ስራ መስራቱን አቅቶ ሌላ ቦታ በመግባቱ፣ ሌሎችም የፖለቲካ አካላት በፖለቲካ ብቻ ስራቸው መስራት ሲገባ ወደ ሃይማኖት ጣልቃ በመግባታቸው፣ እነዚህ ነገሮች ተደማምረው በአሁኑ ሰዓት ይህ ሊቀረፍ ያልቻለውን በሽታ አንጥተው ኢትዮጵያውን በየጊዜው ምንም ኃጢአትም ፖለቲካም ችግር የሌለባቸው ህጻናት፣ አዛውንት በየጊዜው ሲጠፉ ሲታረዱ እናያለን ማለት ነው። የሚያሳዝነው ግን ይህን ያህል ምሁር እያለ ኢትዮጵያ የወላድ መካን መሆኗ ደግሞ አንዳንድ ጊዜ ሲያሳዝነን ይኖራል።
የቀደመውን በማውገዝ እሴቶችን ብቻ በመዘከር ችግሮችን መፍታት አይቻልም የሚሉት ፕሮፌሰር መስፍን አርአያ በበኩላቸው ሐሳቦች ሳይደበሰበሱ ወደ አደባባይ እንዲወጡ እንደሚያበረታቱ ተናግረዋል።
ደፋር ጥያቄዎችና ደፋር መልሶችን ማግኘት አለብን። ሀገራዊ ሴቶቻችን እዚህ ያልሽ ዓመት የኖሩን ያሉን እያል እነሱን መጠቀሙ ተገቢ ነው። ግን እነሱን ብቻ እያዜ ምን መቀጠል አለብን ብያል አላስብም። ለምን? ምንድን ነው ተግዳሮቶቻቸው? እነኛ ሴቶች የት ጋ ነው ጥፋት ያጋጠማቸው? የት ጋ ነው ቀኝ ኋላ የዞሩት? ለምንድን ነው ለምሳሌ ኢትዮጵያዊነት ሁሉም ጋር ኢትዮጵያዊነት በኩል ይዘምራሉ? ምንድን ነው ችግር ያጋጠሙ? ለምንድን ነው አንዳንድ አጀንዳዎች ለመጥቀስ ስላልፈለግኩ ነው። እነኛ አጀንዳዎች አሁን አንዳንድ አካባቢ በከፍተኛ ሁኔታ የጎሉት ሌላ ቦታ የማይነሱት ምንድን ነው ምክንያቱ? የት ጋ ነው? አሁን መረጋገም ከፈለግን የድሮዎቹን መንግስታት ልንረግም እንችላለን። በቅርብ የነበሩትን መንግስታት ልንረግም እንችላለን። ዋናውና ትልቁን ጉዳይ ግን የታጠፍንበትን ቦታ በትክክል ለይቶ እነኚህ ያሉን ሴቶች ሁሉም ጋር ባለቤትነት ሊኖራቸው ይገባል።
ስለ ኢትዮጵያዊነት ሲባል የተለያዩ የተገለሉ ወይም የተገፉ የህብረተሰብ ክፍሎችንም በትክክል ማዋየት አለበት። ኢትዮጵያዊነት ለእሷ ምኗ ነው ለእሱ ምኑ ነው የሚለው ነገር በትክክል መፈታት አለበት።
ኢትዮጵያውያን በቅርብ ዓመታት ያጋጠማቸው ፈተና ያስተማራቸው ቁም ነገር ይላሉ ፕሮፌሰሩ፣ ችግርን በተመሳሳይ የችግር መንስኤ መፍታት እንደማይቻል ነው። ለዚህም ነው ሌላ አማራጭን መመልከት ግድ የሚላቸው። እንደ ፕሮፌሰር መስፍን
ትልቁና ዋናው ተስፋ ሁሉም የሀገራችን ህዝብ ወይም ህዝቦች ለመነጋገር ዝግጁ እንደሆኑ ይገባኛል። መሳሪያ ምንም እንደማያመጣልን ተረድተናል። ህይወት ገብረናል፣ አካል ገብረናል። ከሁሉም በላይ ከትውልድ ወደ ትውልድ ሊተላለፍ የሚችል የአእምሮ ጠባሳ ትተን ነው እያለፍን ያለ ነው። ስለዚህ የአንድ ቦታ ላይ እንዲቆምና ይሄ ምዕራፍ እንዲዘጋ ከተፈለገ ያለን አማራጭ መመካከር ነው። ያለን አማራጭ መወያየት ነው። ከተወያየን በሚገባ ከተመካከር መግባባት ላይ እንደርሳለን። መተነጋገርና በተወያየን ቁጥር ችግራችን የመፍታት እድሉ አለ። እድሉ እንዳይኖር የሚያሰናክለው ብዙ ምክንያቶች ሊኖሩ ይችላሉ። ተግዳሮቶች፣ የመንግስት ጣልቃ ገብነት ካለ፣ የውጭ ጣልቃ ገብነት ካለ እና በትክክልም ራሳችን ህዝቦች በዚያ ነገር ካላመንበት የምክክሩን ሂደት ልናሰናክለው እንችላለን። ግን ዋናውና ትልቁ በአሁኑ ሰዓት እኛ ያለን መሳሪያ ህዝባችን ጦርነትን አየው፣ ድህነትን አየው፣ መራብን አየው፣ መፈናቀልን አየው፣ መሰደድን አየው እና ስለዚህ እንደዚያ ከሆነ ታዲያ ምንድን ነው እጅግ መሰረታዊ የሆኑ የሀገራችን ጉዳዮች ያላግባቡን ምንድን ናቸው የሚለውን አጀንዳ ከህብረተሰቡ ከታች ወደ ላይ ከላይ ወደ ታችን በተወሰነ ደረጃ ነቅሶ አውጥቶ እዚያ ላይ ተወያይቶ ደማምጦ መግባባት ላይ መድረስ ነው።
ታሪክን ለመጠፋፋት ብቻ ሳይሆን ለመማማሪያ እንጠቀምበት የሚለው አንጋፋው አርቲስት ደበበ እሸቱ ደግሞ ጠባብነትን ለመከላከል ከጠባብነት እንውጣ ብሏል።
ካለፈው ስህተት ለመማርና ያንን ላለመድገምና ለታሪክ በመተው መልካሙን ማጎልበት ግድ ይለናል። እርግጥ አንዳንድ ፖለቲካ ድክመት ያለባቸው ያለፈውን ወዲህ ለእንቅፋትነት እያመጡብን ነው ችግራችን። ያለፈው ታሪክ መማሪያ ሆኖ አሁን ያለንበት ደግሞ ወደፊትና ወደ ከፍታ የሚወስደን እንዲሆን ሁላችንም በአንድነት እንጣ። የመገናኛ ብዙሃንና የጥበብ ባለሙያዎች ለዚህ ግንባር ቀደም ፋና ወጊዎች መሆን እንድንችል ማዘመን የየሙያው ኃላፊዎች ቀናነትና ለሙያውም ተቆርቋሪ ሊሆኑ ይገባቸዋል። በአንድ ወቅት ማይክ ዋለስ የተባለ የሲቢኤስ ጋዜጠኛ የፊልም ተዋናውን ሞርገን ፍሪማንን ዘረኝነትን እንዴት ማቆም እንችላለን ብሎ ሲጠይቀው ሞርገን ፍሪማን አንተ ጥቁሩ ሞርጋን ብለህ መጥራትን አቁም፣ እኔም ነጩ ማይክ ብዬ መጥራትን ላቁም እና ከዛን ጀምር ነው።
ኡስታዝ አቡበከርም ያለ ምክንያት መበደልንም ሆነ መበደልን የሚጠየፍ ትውልድ በመቅረጽ ኢትዮጵያን ወደፊት እናሸጋግር የሚል መልእክት አስተላልፏል።
ዳኙ በያሱ መንግስት ዘመን መሪዎቹ ልጆቻቸውን ይተኩናል ብለው ስለሚያስቡ ከልጅነታቸው ያሰለጥኗቸዋል እና አንድ ሃይማኖት አባት ልጁን ከሚያስተምሩት አልጋ ወራሹ ከተማሪ መካከል ጠርተው ገረፉት። ምን አጠፉ አላቸው። ምንም። ምንድነው ጥፋቴ ንገሩኝ አላቸው። አልነግርህም አሉት። የንጉሥ ልጅ ነው ተገርፎ ጓደኞቹ ፊት የበታች ተደርጎ ግን ምክንያቱ እንኳ አልተነገረም። ምን ያደርጋቸው አስተማሪው ናቸው። አንገቱን ደፍቶ ወጡ። ጊዜ መጣና እሱ ስልጣን ላይ ወጣ። ስልጣን ሱ የመጀመሪያ ስራ የሰራ ያንን ሸክ መጥራት ነው። ለምንድን ነበር ያን ቀን የገረፉ? ዛሬ ቀኑ ደርሷል ይንገሩኝ አላቸው። ካልነገሩኝ እዚህ ሰው ፊት ሲሆን ነው የምገርፈው አላቸው። ይህም ነገር ያለው ጊዜው ደርሷል አሉት። ምንድን ነበር ምክንያቱ ስላቸው ምንም ምክንያት አልነበረኝም አሉት። እንዴ ታዲያ ያለ ምክንያት ነበር ሰው ፊት ያዋረድከኝ አላቸው። አይደለም ወደፊት ስልጣን የምትይዘው አንተ እንደሆንክ ስለሚሰማ ሰው ያለ ምክንያት ሲበደል ምን ያህል እንደሚያመው እንድታውቁ ብዬ ነው ወደፊት የሚመጣው።
በውይይቱ ላይ ዶክተር ዙምራ ኑሩንና ዶክተር ወዳጄን መሐረንን ጨምሮ ታዋቂ የኪነ ጥበብ ሰዎች፣ የእምነት አባቶች፣ የአገር ሽማግሌዎችና ከፍተኛ የፖለቲካ አመራሮች ተገኝተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው በመከታተል ላይ የምትገኙት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ትችላላችሁ።
ሃሽታግ ቪኦኤ አምሃሪክ ደግሞ የትዊተር ገጻችን ነው። ተከተሉን፣ አስተያየታችሁንም አጋሩን። ወደ ተከታዩ ዝግጅት ከማለፋችን በፊት አንድ ሙዚቃ እንጋብዛችሁ። የፋሽን ኢንዱስትሪ በአለማችን ከፍተኛ መዋለ ንዋይ የሚፈስበት ዘርፍ ነው። ለኢንዱስትሪው ትኩረት የሰጡ ሀገራትም ገበያውን በመቆጣጠር በልጽገውበታል።
አዎ ስመኝሽ፣ በኢትዮጵያም የፋሽን ኢንዱስትሪ ገና ለጋድሜ ላይ ያለና ብዙ የሚሰራበት ቢሆንም በአገር ውስጥ ብቻ ሳይሆን በአለም አቀፍ ደረጃ ትልልቅ ስራ በመስራት ላይ የሚገኙ በርካታ ታዋቂ ዲዛይነሮች አሉ።
ትክክል። በተለይ ደግሞ የሀገር ውስጥ አልባሳትንና ኢትዮጵያዊነት የተላበሱ ዲዛይኖችን ይዘው ወደ ዓለም ገበያ መግባት የቻሉ ጥቂት ኢትዮጵያውያን ዲዛይነሮች አሉ። ለምሳሌ እነ ማህሌት አፈወርቅ ወይም ማፊ ዲዛይን እና ፍቅርተ አዲስ ወይም ፍቅር ዲዛይን ይጠቀሳሉ። የዓለም ገበያ ሰብረው መግባት የቻሉ ወጣት ዲዛይነሮች ናቸው።
የዛሬ እንግዳችንም በተለይ የኢትዮጵያ ባህላዊ አልባሳትን በዘመናዊ መልክ ለዓለም በማቅረብ ተጽዕኖ መፍጠር ከቻሉ ኢትዮጵያውያን ዲዛይነሮች ውስጥ ትጠቀሳለች።
አዎ፣ ዲዛይነር ገነት ከበደ ትባላለች። የዲዛይነርነትን ትምህርት በጣሊያንና አርጀንቲና ተምራ ወደ ሀገሯ ከተመለሰች በኋላ ፓራዳይዝ ፋሽን የተሰኘ ድርጅት በመክፈት ባህላዊ አለባበስን በዘመናዊ መልክ ማቅረብ ከጀመረች 30 ዓመታትን አስቆጥራለች። ይህን የ30 ዓመት የዲዛይን ስራዋን የሚዘክር ትልቅ የፋሽን ትርኢትም በአዲስ አበባ ለማሳየት ዝግጅት ተጀምሯል።
ገነት ከበደ በፋሽን ዲዛይን ኢንዱስትሪ ያሳለፈቻቸው 30 ዓመታት ምን ይመስላሉ በሚል ስመኝሽ የቆየ አነጋግራታለች። ወደዚያው እንለፍ።
እንግዲህ በኢትዮጵያ ብቻ ሳይሆን በዓለም የፋሽን ኢንዱስትሪ አሻራሽን ማሳረፍ ከጀመርሽ 30 ዓመታትን አስቆጥረሻልና በመጀመሪያ እንኳን አደረሰሽ። ረጅም ጊዜ ነው ይሄ ፓራዳይዝ ፋሽን ከተወለደ ነው ወይስ ከዛ ይቀድማል የፋሽን ስራሽ?
አይዶም ከተጀመረ ከዛ በፊት ትምህርት ቤት ነበርኩኝ። ስለዚህ ስራዬን ከጀመርኩ ግን አሁን እንግዲህ ኦክቶበር ሲመጣ 30 ዓመት ይሆነኛል። እግዚአብሔር ይመስገን።
እንግዲህ ይሄ የ30 ዓመት ጉዞ መቼም ቀላል አይደለም። በብዙ ፈተናዎች፣ በውደቆች፣ መነሳቶች ይኖራሉ በዚህ በረጅም የስራ ዓመታት ውስጥ እና አንቺ መለስ ብለሽ ስታዩ ጉዞ ምን ይመስል ነበር? ይሄ 30 ዓመት በፋሽን ኢንዱስትሪ ውስጥ ምን አስተማረሽ?
ለኔ እንግዲህ እግዚአብሔር ይመስገን 30 ዓመት መድረስ ቀላል ነገር አይደለም። በእውነት እኔ ትላንት ነው የሚመስለኝ። በጣም ስራዬን ስለምወድ አብረውኝ የሚሰሩት እህቶቼም ከጀርባዬ ያለው ሰው በጣም ደጋፊ ስለሆነ ከስተመሬንም ጨምሮ ያለው ሰው ስላለ ነው እዚህ የደረስኩት እና በጣም ደስ የሚል ጊዜ ነበረኝ። ብዙ ጊዜ የሀገሬን የባህል ጨርቆች በዚህ አይነት መልክ ሰርቼ ሲጀምሮ እስከዛሬ ድረስ እሱን አለቅም ብዬ በመስራቴ ትልቅ ኩራት ይሰማኛል። በተለይ አንዳንድ ጊዜ ኮምፒቲሽን መጣ ይሄ ሆነ ሲባል መቼም ፈርቼ አላቅም ነበረ እና ወደፊት ነበር የማየው እንጂ ወደኋላ አላይም እና እግዚአብሔር ይመስገን ጥሩ ነገር አሳልፌ ጥሩ ነገር ይዤ ነው እዚህ የደረስኩት። ድርጅታችን ተዘግቶ አያውቅም። በዚህ 30 ዓመት ውስጥ ብዙ ችግሮችን ቢገጥሙን በኮቪድ ጊዜ እንኳን አልተዘጋንም እግዚአብሔር ይመስገን። ኮርስ ስራችን በጣም ተቀንሶ ነበር፣ ግን ሌላው ጊዜ በእውነት በጣም ደስ የሚል ሰው ከአንቺ ብዙ ነገር ጠብቆ ጥሩ ነገር ሰርተሽ እንድታሳየው የተለየ ነገር ለማየት ሁሌ ጓጉቶ ስለሚጠብቀን እሱ እንደ ምርኩዝ ሆኖኝ ነው እኔ እዚህ የደረስኩት።
ወደኋላ ለመለሰሽ ነው የዲዛይኒንግ ትምህርት በጣሊያን እና በአርጀንቲና ተምረሽ ነው ወደ ኢትዮጵያ የመጣሽው እና በኢትዮጵያ መተሽ በተለይ ደግሞ ባህላዊ አለባበስን በዘመናዊ መልክ ማቅረብ ስትጀምሪ የነበረው አቀባበል ምን ይመስል ነበር? ምናልባት በወቅቱ የነበሩ ተቃውሞዎች እንድትደነግጪ ወይም ሙያውን እንድትፈሪው አላደረግሽም?
እንደውም ሞር ያበረታታኝ እሱ ነው ማለት እችላለሁ። ምክንያቱም አንዳንድ ጊዜ ጥሩም ቢሆን መጥፎም ቢሆን የሰው ኮመንት ወይም ደግሞ የሰው አስተያየት ሁል ጊዜ በጥሩ ካየሹ ጥሩ ድጋፍ ነው የሚሆነው። ለእኔ የሆነኝ ያ ነው። ምክንያቱም ስራዬን ስጀምር ትልቅ አዲስ ነገር ነበር ይዤ የመጣሁት። በዛ ምክንያት ተቃውሞውም ነበረ፣ አዲስ ነገር የማየቱን ፍላጎት ነበረ። ትልቁ የነበረው ክሪቲሲዝም ምን ነበር በዛ ጊዜ? የባህላዊ ልብሳችንን ልታጠፊ ነው፣ ቆራረጠችው፣ እንዲያደረገችው እየተባለ ያው በግለሰብም ደረጃ በሚዲያ እንኳን ብዙ ድጋፍ እንጂ ተቃውሞ አልነበረኝም። ምክንያቱም ያው ጨርቆቹን ተጠቅሜ ነው እንጂ ባህላችንን እኔ ራሴ አዞርት ዴ የራሴን የባህል ልብስ ለብሳለሁ። ምክንያቱም የእኛ ባህል የኢትዮጵያ ባህል ወይም የእኛ ያለን ቅርስ እንዲህ በቀላል በእኔ አንድ ሲምፕል ዲዛይነር ሊጠፋ አይችልም። ስለዚህ ለማሳየት የፈለግኩት ዋናው ትልቁ ነገር የኢትዮጵያ ሚስ የሚመረቱ በሽመና የሚመረቱ ጨርቆችን ወደ ዘመናዊነት መለወጥ እንደሚቻል ነው ያሳየሁት እና ያ ደግሞ ሰውን በየአመቱ በየጊዜው አዳዲስ ነገር እየሰራ አቀርብ ስለነበረ እንዳልወድቅምም ሰውም ለካ ጥሩ ነገር ነው ብሎ ብዙ ሰውም የኔ ንግር ተከትሎ ዛሬ በጣም ብዙ ዲዛይነሮች አሉኝ፣ እግዚአብሔር ይመስገን አሉ። አገር ውስጥ በጣም ብዙ የፋሽን ዲዛይነሮች ስላሉ ክብር ነው የሚሰማኝ እና ለእኔ ምርኩዜ ነበረ እሱን ለእንደገና ማለት እችላለሁ።
ሀሳቡን ከየት አመጣሽው የባህላዊውን የኢትዮጵያን አልባሳት? በተለይ ደግሞ አሁን ለምሳሌ የሙሽራ ልብስን ባህላዊ እና ግን ደግሞ ዘመናዊ አድርጎ የማምጣትን ሀሳቦቹን እንዴት ነው መጀመሪያ ወደዛ የተሳብሽው?
የመጀመሪያ ትምህርቴን የጨረስኩት የዲዛይን ትምህርት ቤት አርጀንቲና ቦነስ አይረስ እያለሁ ነበር እና ግራጁዌት ሳደርግ ለግራጁዌሽን የሰራሁት ልብስ በኢትዮጵያ ጨርቅ ቤት ውስጥ ስለነበረ ነጠላ ምናምን በሱ ነበረ የሰራሁት እና ያ ለነበረው ኦዲየንስ በጣም ትልቅ አክብሮትና የተለየ ነገር ነበረ እና እዛው ሆኜ ነው እግዚአብሔር ብሎ ወደ ሀገሬ ብመለስ እኔ በቃ ዲዛይን የአበሻን ጨርቅ ተጠቅሜ ነው ዲዛይን ስራ ነው የምሰራው ብዬ ነበር የመጣሁት። እግዚአብሔርን ብሎ በስድስተኛ ወር ተመልሰን ወደ ኢትዮጵያ መጣን። ከዛ ስራዬን ጀመርኩት። ያው የመጀመሪያ ኤግዚቢሽን ትልቅ ኤግዚቢሽን ነበረ፣ ዋን ኦፍ ዘ ፈርስት ከስዊድን የመጡ ኢትዮጵያውያኖች ያደረጉት ኢንተርናሽናል ትሬድ ሾው ላይ ፋሽን ሾዬን አሳየሁኝ። ወደኋላ አልተመለስኩም።
ከዛ የጀመረው ፍላጎትሽና ጥረትሽ እዚህ ደረጃ ደርሶ በሰላሳ ዓመታት ውስጥ የሰራሻቸው ስራዎች በዓለም አቀፍ ደረጃ ተቀባይነት ያገኙ ናቸው። ብዙ እውቅናዎችን፣ ብዙ ሽልማቶችን ተቀብለሻልና በሙያው ተሳክቶልኛል ስነሳ ያሰብኩት ደረጃ ላይ ዛሬ ደርሻለሁ ትያለሽ?
አሁን እኔ ይላለሁ እግዚአብሔር ይመስገን፣ እኔ ለሰላሳ ዓመት ስራዬን ሳላቋርጥ አይደክመኝ ብዙ ሰው ከኋላው ይዤ እዚህ መድረስ ያው እግዚአብሔር ይመስገን እኔ ደርሻለሁ ብዬ ላለው። ግን ለእኛ ሀገር ላለው አንዳንድ ችግሮች ብዙ አልሄድኩምም ማለት ስላለሁ።
ምንድናቸው ችግሮቹ የማያራምዱት ሙያውን?
የሀገሪቱ ውስጥ ያለው ችግር እንዳለ ሆኖ እሱን ወደ ጎን ትቼ በእኛ ሴክተር ላይ ያለው ችግር አንደኛ የሰለጠነ የእኛን ስራ ሊሰራ የሚችል ብዙ ሰው የለም። ኢቨን ዶ በጣም ብዙ ትምህርት ቤት እንዲከፈቱ ብዙ እንትን ቢል ጋፕ አለ፣ ትልቅ ጋፕ። በጣም የሰለጠነ ሀይ ሌቭል ኤዱኬሽን ያለው የፋሽን በስፌትም ቢሆን በኳሊቲ ኮንትሮል ቢሆን ፓተርን ሜኪንግ ቢሆን ጋፕ አለው። ሌላው ደግሞ የሮ ማቴሪያል ችግር አለ። በጣም ለጨርቁን የሽመናውን ጨርቅ የተሻለ አድርጎ ለመስራት ኢትዮጵያ ውስጥ ያለን ሪሶርስ ያው ጥጣችን ነው። እሱም የተለያዩ ካውንት ቢኖረንም እሱም በጣም ሊሚትድ ነው። እሱም አንድ ትልቅ አስተዋጽኦ አለው። በተለይ ሽመናን በኔክስት ሌቭል ገና አልሄደም። ስቲል ትራዲሽናል ዊቪንግ ነው የምንሰራው፣ ግን እንደሱም ሆኖ አልቆመም። እኛ በምንችለው አቅም እየቀያየር ትሬን የሚያደርግልን ሰው ከውጭም እያመጣን አንዳንድ አዳዲስ ነገሮችን ክሬት እያደረግን ቀጥለናል።
አሁን ግን እየተነጋገርን ያለነው ደግሞ አዳዲስ እንደ ፈረንጆቹ አቆጣጠር የ2023 የበጋ ልብስ ዲዛይኖችን ስብስብ በኒውዮርክ ልታቀርቢ እየተዘጋጀሽ ባለሽበት ወቅት ነው እና ስለነዚህ አዳዲስ ዲዛይኖች ንገሪኝ። በሽመና የተሰሩ ናቸው? የሰላሳ ዓመት ጉዞሽን የሚያመላክቱ ናቸው?
አሁን እጃቸው የሚሄደው አልባሳቶች ያው ሞስትሊ ያው የስፕሪንግ ሳመር የ2023 ነው የሚመለከቱት። በተለይ በጣም ፓርቲኩላር የሚያደርገው ይሄንን ኮሌክሽን ግሎ ኦፍ ቶፓዝ ብለን ነው የሰየም ነው። ምክንያቱም ካምፓኒውን በስሜ ሪብራንድ አድርገ ነው። የካምፓኒ ስም ፓራዳይስ ፋሽን ቢሆንም የብራንዱ ስም ግን ወደ ገነት ተቀይሯል እና አዲስ ዌብሳይት ዴቨሎፕ አድርገን እንዲሁም በዚህ ሁለት ቀን ውስጥ ሎንች ይደረጋል። በአንድም እሱ ነበረ፣ ምክንያቱም ኦንላይንም እንጀምራለን። አሜሪካን ሀገር ፓርትነር አግኝተን ካሊፎርኒያ ላይ የእኛ ፓርትነር ይኖራል፣ የእኛን ስራዎች እዛው ኦንላይን ላይ የሚሸጥ ሰው እና ይዣቸው የሚሄዳቸው በሙሉ የተሰሩ በብዛት አይደለም፣ ጠቅላላ 100% የኢትዮጵያ ሽመና ጨርቆች ናቸው። ግን በጣም በሞደርን ዲዛይን ነው የተሰሩት። ትልቁ ግን በእጅ መሸመኑ በእጅ ተፈትሎ የተሰሩ ጥጦች ወይም ደግሞ በእጅ ደግሞ የተሰሩ ስራዎች ማለት ነው። ለምሳሌ እኔ አሁን በጣም ብዙ ፎከስ አድርጌ የምሰራበት የወፍ እግር የምንለው የኛ ጋቢ፣ ድሮ አርቡ ትንሽ ስለሆነ ጋቢ በወፍ እግር በምትባለው አስፌት ነው የምትገጠመው። ያንን አፕላይ አድርጌ በጣም ብዙ ስራ ሰራለሁ። ላለፉት 10 ዓመታት የእጅ ስራ ላይ በጣም ብዙ ሃንድ ሜድ የሚባለው ነገር ላይ ሃንድ ውብሩ ብቻ ሳይሆን ሃንድ ሜድ የሚባለውንም ነገር በጣም አፕላይ አድርገን ሰርተናል። በጣም ቆንጆ ቆንጆ ቀለሞች ናቸው። ከዚህ እኔ ብቻ አይደለሁም የሄደው፣ ሌላም ልጆች ያንግ ዲዛይነሮች አብረውኛሉ። እንግዲህ እዛ ላይ ቀርበን ደግሞ ከእግዚአብሔር ጋር ሰክሰስ ይዘመጣለን ብለን ነው የምናስበው።
ሌላ ከምትጠቀሽበት ነገር አንዱ ሴቶችን በተለይ ደግሞ በዚህ ስራ ውስጥ በማበረታታት ወጣቶችን አዳዲስ ዲዛይነሮች እድል እንዲያገኙ በማድረግ ነው እና ሴቶችን በብዛት አብረውሽ እንዲሰሩ የምታደርጊበት ምክንያት ምንድን ነው?
እንግዲህ የወንዶች እናትም ብሆን እንግዲህ የሁለት ወንዶች አንድ ሴት ልጅ እናት ነኝ። በጣም ነው የምወደው ልጆቼን ወንድ በመጥላት ሳይሆን ሳምሃው ሁሌ የማስበው ምንድን ነው እናትሽን ታያለሽ ስታድጊ እና እናት ብዙ ሳክሪፋይስ ታደርጋለች ቤቷን ለመምራት፣ ትዳሯን ለመምራት፣ ልጆች ለማሳደግ፣ የተማረ ጥሩ ዜጋ እንድንሆን እናት ብዙ ትጥራለች፣ ብዙ ትደክማለች እና ሁል ጊዜ ስራዬን ሲጀምር ሴት ብቻ ነበረ በቃ ባይ ፕሪንስፕል ሴት ነው የምቀጥረው እንጂ ወንድ ቀጥሬ አላውቅም በስራዬ ዘመን እና በሰላሳ ዓመት ውስጥ ምናልባት በጥበቃ ላይ ያለ ሰው ብቻ ነው ወንድ ያለኝ ማለት እችላለሁ እንጂ እንትን ይሄ ከዩኒቨርሲቲ ጨርሰው እንደ ኢንተርንሺፕ ከሚመጡ ልጆች በስተቀረ በቋሚነት ከኔ ጋር የሰራ ሰው ሴት ነው በጠቃላይ። እና ትልቁ ዋና እንትኔ ይሄ ነው። ሌላው የምንሰራባቸው አሁን በተለይ ላለፉት 8 ዓመታት ከሴት ሸማኔዎች ጋር በጣም ብዙ እንሰራለን። እነሱ ደግሞ ያው ቤት ውስጥ ብዙ ጊዜ እንደ ታቡ ነው፣ ያው ሴት ልጅ ወታ ሽመና አትሰራም። በተለይ ወደታች በባህላችን ሴት ልጅ ሽመና አትሰራም፣ ትፈትላለች እንጂ ሽመና ቁጭ ብላ አትፈትልም። አሁን ነው አዲስ አበባ ግን ብዙ ይመጣሉ፣ ብዙ ልጆች አሉ፣ ትዳር አላቸው፣ ብዙ አልተማሩም፣ ወይ እንጨት መሰብሰብ ነው ነው የተለያዩ ስራ ነው የሚሰሩት እና እነሱን የኖርዌጂያን ፓርትነርሺፕ ፎር ቼንጅ የሚባል ኤንጂኦ ወስዶ እነሱን አቋቁሟቸው በክላስተር ተደራጅተው ለስራ ሲፈለግ እኔ ወሰድኩኝ። አሁን በብዛት አሁንም እንዳውም ብዙ ልጆች ለመጨመር ትሬኒንግም እየሰጠን ነው። ያ ነው ለእኔ ትልቁ አላማዬ። በቃ ሴትን ከደገፍን የተሻለ ነገር ላይ እንደርሳለን ነው። ምክንያቱም ጀርባዋ ላይ ብዙ ጫና አለ ለሴት ልጅ ብትወልድም ባትወልድም። ወንድምም እንኳን ቢኖራት ያን ወንድሟን ለማሳደግ የተሻለ ህይወት እንዲያገኝ የራሷን ትታ እሱን ታስተምራለች ተብላ አሁን ቤታችን ውስጥ ተቀጥሮ አንዳንድ ልጆች ሲሰሩ እሷ ሳትማር ወንድሟ እንዲማር ትፈልጋለች። እና እንዴ አንቺ ለምን አትማሪ? ለምን ትምህርት ቤት አትሄጂም? እና ያ በጣም ሁልጊዜ እንትኔ ላይ ነበረ። እግዚአብሔር ይመስገን በጣም ብዙ ልጆች ነው ያሉኝ። በተለይ በኢንተርንሺፕ መጥተው ብዙ ልጆች አብረውኝ ከኔ ጋር ቆይተው ይመለሳሉ። እና ያ ነው ለእኔ ሴት ልጅን ከደገፍን ህብረተሰባችን ይለወጣል ብዬ በጣም የማምንበት መርሆ ነው።
እንግዲህ እንደ አንድ ኢትዮጵያዊት የፋሽን ዲዛይነር የዓለም የፋሽን ገበያን ሰብረሽ መግባት ችለሻል። በተለይ ደግሞ የባህላዊ አልባሳትን ይዘሽ ነው የዓለም ገበያ ውስጥ መግባትና ማቅረብ የቻልሽው እና ምን ያክል አስቸጋሪ ነበረ? ምን ረዳሽ በዚህ ውስጥ? ምናልባት ሌሎች ወጣት የሚመጡ ዲዛይነሮች ከአንቺ የሰላሳ ዓመት ጉዞ ምን መማር ይችላሉ?
የኛ መንገድ በተለይ የፋሽኑ በጣም ብዙ ሄዷል፣ ግን በእኛ ዩኒክ የሚያደርገን ወይም አውተንቲክ የሚባለው የተለየ የሚያደርገን የእኛ ባህል ትራዲሽናል፣ ይሄ የእጅ ሽመናው በእጅ የሚሰሩት ነገሮች ትልቅ ቫሊዩ አለው። በተለይ በአሁኑ ዘመን እንዳለፉት የተወሰኑ ዓመታት ይሄ ሰስተናብሊቲ የሚባለው ነገር ትልቅ ኢምፓክት አለው። በተለይ ከሴት ጋር መስራቱ እኛ አሁን ታሪካችንን አናወራም። ስቶሪ ቴሊንግ ተብሎ ዛሬ ሁሉም የሰራውንም ያልሰራውንም አውሮ አንድ እርምጃ የሚሄደው እኛ ግን እናፍራለን። አስተዳደጋችንም ብዙ አታወሪም። እኔ እራሴ በስራዬ ይሄን አድርጌ አልልም፣ ግን ዛሬ ያን ማለቱ ነው ወደ ሌላ ደረጃ እንድትሄጅ የሚያደርግን። በተለይ የእውነት ያደረግሽው ነገር መቶ ማንም ቢያይ የማያፍርበትን፣ ምክንያቱም ሲይንግ ኢዝ ቢሊቪንግ ይላሉ እነሱ። እና አንዳንድ ባየሮች አሁን ብድግ ብለው ይመጣሉ፣ ያ ያልሽውን ነገር ቬሪፋይ ያደርጋሉ። ስለዚህ ያ በእውነቱን ይዞ መሄድ የምትሰሪው ነገር ትክክል መሆኑን ማሳየት መቻል በራሱ ትልቅ መታመንን ያመጣል። ስለዚህ ለውጭው ዓለም ደግሞ ያ ትልቅ ክሬዲት አለው። ስለዚህ ለእኔ የረዳኝ አንድ እሱ ነው። አቅምን ማወቁ ደግሞ ነው። እነሱ መቶ ፒስ ቢፈልጉ አይ መቶ ፒስ ማምረት አልችልም፣ ማምረት የምችለው ይሄን ነው ብለሽ በሱ ደረጃ አክሴፕታንስ ማግኘቶ ያችን ኤክስፖርት ማድረግ መቻሉ በራሱ ትልቅ አካሄድ ነው።
ዛሬ እየተነጋገርን ያለ ነው የሰላሳ ዓመት የፋሽን ዲዛይኒንግ ሙያሽን ጉዞ አስመልክቶ ነው እና አሁን ደግሞ ይህንን ሙያ የጀመርሽበትን ሰላሳኛ ዓመት በአዲስ አበባ ልታከብሪም እየተዘጋጀሽ ነው። ዳዮት ሆነ የሙያ አጋርሽ ሊያ ከበደም ዝግጅቱን እንደምትመራው አይቻለሁ እና ስለ ዝግጅቱም ንገሪኝ። በእናንተ በፋሽን ሙያ ውስጥ በተለይ ትልቅ ቦታ መድረስ የቻላችሁ ሙያተኞችስ ምን ያክል ትገናኛላችሁ?
እንገናኛለን። የእውነት በተለይ ያንግ ልጆቹ በጣም ሪሊ ኦፕን ናቸው። ያሁን ያንግ ዲዛይነሮች በጣም ብዙ ልጆች ነው ምልሽ የማውቀው። አብረን ራት እንወጣለን፣ እንነጋገራለን። እንደውም አሶሲሽንም ነበረ ትንሽ የሆነ አንዳንድ ችግሮች ገጥሞት ነው እንጂ እንገናኛለን። ከልጆቹ ጋር ጥሩ ሪሌሽን አለን። ሌላው ይህን ሰላሳ ዓመት ለማክበር ስነሳ ከባድ ነበረ ሀሳቡንም ራሱን መወጠኑ። ግን የዛሬ ዓመት የሀብ ኦፍ አፍሪካ የሚባል ኢትዮጵያ ውስጥ በየዓመቱ እንደዚህ ያንግ ዲዛይነሮችን እንደኛም ስታብሊሽ የሆኑትንም ዲዛይነሮች ሰፖርት አድርጋ የምትንቀሳቀስ በጣም ጎበዝ የሆነች ማህሌት የምትባል ልጅ አለች እና እሷ ገኔ 29 ዓመትም ቢሆን እኔ ዝግጅት ላይ ኦነር ማድረግ አለብኝ አንቺ እባክሽን ጨረሻ የመዝጊያውን ሾ ብታረጊ ብላ እሺ ያልኩኝና እሱን ሾ አደረግን ያለፉት ጃንዋሪ ላይ እና የነበረው ኦዲየንስ ኢምፓክት በእውነት እኔ በጣም ነበር ያስደነገጠኝ። ይህን ያህል ስራዬን ሰው ወደው ነበር ማለት ነው፣ ይህን ያህል ጥሩ ነገር አድርጌ ነበር ማለት ነው ብዬ በጣም በጣም ኢሞሽናል ነበር ያለ ቀን እና ከዛ ካለፈ በኋላ ያንን ሁሉም በቃ ሰላሳ ዓመትሽ እንግዲህ ለትልቅ ነው አምናም ይሉኛል። እንግዲህ አንቷን የኤግዚክቲቭ ፕሮዲውሰሩ ጀመር ነው እንግዲህ ገና ያው የተዘጋጀ ነው ያለ ነው፣ ግን አሁን ለጊዜው በአዲስ በተከፈተው ፍሬንድሺፕ ፓርክ ውስጥ ነው ለማድረግ ያሰብነው። በጣም የሚያምር ጋርደን አለን አዲስ አበባ መሀል ከተማ። እንግዲህ እዛ ውስጥ ነው ያሰብነው። ያው ሊያ ከበደም እንግዲህ በሞዴሊንጉም ከኔ ጋር አብራ ጀመረች ልጅ ናት። እንደኔ እንደ ልጄም እንደ ፓርትነርም ነው የምቆጣት። በጣም መወዳት ማከብራት ነው ናት። እሱ አገኛለሁም ስላለችኝ እሱም አለ። እንግዲህ ከእግዚአብሔር ጋር ህዳር ላይ አስበናል።
እንግዲህ 30 ዓመት አሁንም እንዳልነው ረጅም ጊዜ ነው። በሙያ ውስጥ ብዙ ልምዶችን አካብተሻል። ብዙ እውቀቶች በውስጥሽ እንዳሉ አስባለሁ። እና እንደ ወደፊትስ የምታስቢያቸው ስራዎች ምንድን ናቸው?
ትምህርት ቤት በጣም ሁል ጊዜ አስበው ነበረ። ግን ሁል ጊዜ የምመኘው ምናልባት የውጭ አፊሊየትድ ሆኖ ከኛ ጋር አብሮ ሊሰራ የሚፈልግ የውጭ ዩኒቨርሲቲ ባገኝ አንድ አላማ ነበረኝ። እንግዲህ እሱም እግዚአብሔር ያውቃል። ሌላው ትልቁ ነገር ለመስራት የምፈልገው የሽመና ጨርቆችን ትንሽ ዘመናዊ ሆኖ የተለዩ ዲዛይኖች አሉ። ምክንያቱም የኛ ጥበብ ተሰፍቶ አያልቅም። ግን ሽመናው ትንሽ መቀየር አለበት፣ ትንሽ ሞደርን መሆን አለበት እና የተለያዩ ጨርቆች መስራት ማምረትም በሜትር እንደ ማንኛውም ሀገር በሜትር ተመርቶ ማንም መጥቶ ገዝቶት የፈለገውን ማሰፋት የሚችልበት ደረጃ እንዲደርስ ብሰራ በቃ ትልቁ ህልሜ ስጥ ነው በአሁኑ ሰዓት። ምክንያቱም ብዙ ልጆች እየመጡ ነው፣ ብዙ ዲዛይነሮች እየመጡ ነው እና ያንን ማስተካከልና ያለውን ትንሽ ጋፕ መሙላት የምንችል ይመስለኛል። ትልቁ ህልሜ ስጥ ነው። እንግዲህ
እኛም እንዲሳካልሽ ህልምሽ እንመኛለን። ለዛሬ አብረሽን ስላሳለፍሽ እናመሰግናለን በጣም።
እኔም በጣም ነው የማመሰግነው። እግዚአብሔር ይስጥልኝ።
ገነት ከበደ ከእኛ ጋር ለነበራት ቆይታ እናመሰግናለን።
ዝግጅታችን ከአሜሪካ ድምፅ ራዲዮ እንደቀጠለ ነው። ቀደም ሲል የፋሽን ዲዛይነር ገነት ከበደን የሰላሳ ዓመት የሙያ ጉዞ አስመልክቶ ከእሷ ጋር ያደረግነውን ቆይታ ተከታትላችኋል።
አሁን ደግሞ ይህን 30ኛ ዓመት በህዳር ወር ለመዘከር እየተዘጋጀ የሚገኘውንና ሌላኛዋ ታዋቂ ዓለም አቀፍ ዲዛይነር ሊያ ከበደ እንደምትመራው የሚጠበቀውን ታላቅ የፋሽን ትርኢት ኤክስኪዩቲቭ ፕሮዲውሰር አንቷን ሊንድሌ ጋር ወዳደረግነው አጠር ያለ ቆይታ ነው የምናልፈው።
አንቷን በኢትዮጵያ ላይ ብቻ ከ24 በላይ ዶክመንተሪ ፊልሞችን የሰራ ዓለም አቀፍ የፊልም ባለሙያ ነው። ከስምኝሽ የቆየ ጋር ነበረ ቆይታ ያደረጉት።
What does this event going to look like?
በመጪው ዓመት ህዳር ወር ላይ የዲዛይነር ገነት ከበደን ስራዎች የሚዘክር ትልቅ የፋሽን ትርኢት እያዘጋጃችሁ ነው። ምን አይነት ዝግጅት ነው የሚሆነው?
So the event will be something magnificent, something that will be most remembered.
ዝግጅቱ በጣም ድንቅ የሆነና ሁልጊዜ የሚታወስ ነው የሚሆነው። ኪነጥበብን፣ ባህልን እና ፋሽንን አንድ ላይ ያጣመረና ዘመን የማይሽረው እንዲሆን ነው መንሰራው። ለዛም የኦርኬስትራ ባንድና የኦፕራ ዘፋኞች ይኖራሉ። እናም ጎልቶ የሚታይ ልዩ ስራ ይሆናል።
እንግዲህ 30 ዓመት በፋሽን ሙያ ውስጥ በጣም ረጅም ጊዜ ነው እና የፋሽን ትርኢቱ በ30 ዓመታት የሰራቻቸውን የቆዩ ስራዎችና አዳዲሶቹን አጣምሮ ይዛል።
Yes, and so the actual fashion show
We will be introducing her new collection.
ሊያ ከበደ is another very famous Ethiopian designer.
በዚህ የፋሽን ትርኢት ላይ ሌላኛዋ ታዋቂ ዓለም አቀፍ ሞዴል ሊያ ከበደም ትኖራለች። ዝግጅቱንም የምትመራው እሷ ናት።
The background of Lia Kabada with Lia Kabada, they have a friendship, and also Lia.
አዎ እንግዲህ ሊያ ከበደ እና ገነት ከበደ ረጅም ጊዜ የቆዩ ጓደኞች ናቸው። ሊያ ከበደም ዓለም አቀፍ እውቅና ያገኙት ታዋቂ ኢትዮጵያውያን ሞዴሎች አንዷ ነች። ነገር ግን ከአመታት በፊት ሊያ ስራ ስትጀምር እንዳሁኑ በአለም ደረጃ ከመታወቋ በፊት ለገነት ሞዴል ሆና ሰርታለች። ከዛን ጊዜ ጀምሮ ነው ጓደኝነታቸው የተመሰረተው። እስካሁንም ይገናኛሉ፣ አብረው ይሰራሉ። ስለዚህ በዝግጅቱ ላይ ተገኝታ ስለ ገነት፣ ስለ ስራዎቿና ረጅም አመታት ስላስቆጠረው ጓደኝነታቸው ትነግረናለች።
And also there is a group of musicians who will perform on the event and they are from Italy.
ሌላው በዝግጅቱ ላይ ከጣሊያን የሚመጡ ሙዚቀኞች ዝግጅታቸውን ያቀርባሉ። ለምን እነሱ ተመረጡ? ምናልባት ገነት ትምርቷን በጣሊያን ከመማሯ ጋር ግንኙነት ይኖረው ይሆን?
Yes, that's correct. In that they study in Italy. So a lot of her beginning was
በትክክል የገነት የፋሽን ዲዛይን ስራዋ የሚጀምረው ስለ ፋሽን ያወቀችው በጣሊያን ነው። ስለዚህ የመጣችበትን መንገድ የሚገልጽ አንድ ነገር እንዲኖር ፈለግን። ለዛ ነው ይሄን የኦፕራ የሙዚቃ ቡድን ከጣሊያን የምናስመጣው። በክላሲካል ሙዚቃ በጣም የታወቁ ሲሆን ልክ እንደገነት ታሪካዊ ወይም ባህላዊ እና ዘመናዊ ስራዎችን እያደባለቁ የሚሰሩ ናቸው።
You know Gannett for a long time. So maybe tell us about her work.
እንግዲህ ገነትን ለረጅም ጊዜ ታውቃታለህና እስኪ ስለሷ ስለሙያዋ በተለይ ደግሞ ባህላዊ ሽመናን ወደ ዓለም ገበያ ለማውጣት ስላላት ትጋት ንገረን።
For me, our relationship is more than just a work relationship.
የኔና የገነት ግንኙነት ከስራም ያለፈ ነው። ለረጅም ጊዜ አውቃታለሁ። ለአንድ ዶክመንተሪ ስራ ቃለ መጠይቅ አድርጌላት ከተዋወቅን በኋላ ጓደኛ ሆነን። እጅግ በጣም ለስራው የተሰጠች ታታሪ ሰው ናት። የኢትዮጵያን ባህላዊ አልባሳት በጣም ትወዳለች። እናም ያንን በዘመናዊ መንገድ ሰርታ ኢትዮጵያ እንድትጠራበት ማድረግ ያስደስታል። ለስራው ልዩ ፍቅር አላት። ግን ደግሞ ከዛ በላይ ሴቶችን ማብቃት ልዩ ስሜት የሚሰጣት ነው። ሴቶች የራሳቸውን ንግድ እንዲጀምሩ በጣም ታበረታታለች። ስለዚህ ገነት በአጠቃላይ ግሩምና እጅግ የምትደነቅ ሰው በመሆኗ ክብርና አውቅና ይገባታል። እኔ ደግሞ የዚህ ዝግጅት ፕሮዲውሰር በመሆኔ በጣም ደስተኛ ነኝ።
ሰዎች ዝግጅቱ ላይ እንዴት ነው የሚታደሙት?
So if you have DSTV
ዝግጅቱ በDSTV ላይ በመላው አፍሪካ በቀጥታ ይተላለፋል። ስለዚህ DSTV ያላችሁ ሰዎች በዛ መከታተል ይችላሉ። ሌሎች የሚዲያ ተቋማትም በተለያየ ዲጂታል ሚዲያ ስለሚያሰራጩት በዛ መከታተል ይችላሉ።
አንቷን በጣም ነው እናመሰግነው።
Thank you for having me.
እኔም ስለጋብዛችሁኝ አመሰግናለሁ።
የአሜሪካ ድምጽ ራዲዮ የአማርኛው ክፍል የሁድ መሰናዷችን ከዋሽንግተን ዲሲ መተላለፉን ይቀጥላል።
ታሊባን አፍጋኒስታንን ከተቆጣጠረ ነገሰኞ ነሐሴ 9 አንደኛ አመቱን ይይዛል። ቀጣዩ መሰናዷችንም ይህን አስመልክቶ አፍጋኒስታን በታሊባን እጅ ወደቀችበትን ዕለት የሚያስታውስ ዝግጅት ነው። ወደዛ ከመላፋችን በፊት ግን በተከታዩ ሙዚቃ ቆይታ እናድርግ።
You need to be
ላንቺ ስምሽ መጠሪያ። በስም መጠራቱ ላንቺ አስሻልና የቆንጆች ንግሥት እንዳውጭበ ቆዳ የተገፉ ይሁኑ ጫማ ስጋ የሚደገም ላንቺ ከተስማ ይሁንልሽ ጫማ ስጋ የሚደገም ላንቺ ከተስማማ።
ዩናይትድ ስቴትስ ከአፍጋኒስታን ኃይሎቿን በተተራማመሰ መንገድ ያስወጣችበት እንቅስቃሴ አንደኛ ዓመት መታሰቢያ እየተቃረበ ባለበት በአሁን ወቅት ያስተዳደሩ ባለስልጣናት ጦርነቱ በማክተሙ ዩናይትድ ስቴትስ ይበልጡን ጠንካራ ስትራቴጂካዊ ቁመና ላይ ትገኛለች ይላሉ። በቅርቡ የአልቃይዳው መሪ አይመን አልዛዋሂሪ መገደሉ ዩናይትድ ስቴትስ ላላት ጸረ ሽብርተኛ ብቃት ማስረጃ መሆኑንም ይገልጻሉ። በሌላ በኩል አስተዳደሩ ለ20 ዓመታት ከዘለቀው ጦርነትና ከአወጣጣችን ትምህርት ለመቅሰም በቂ ጥረት አላደረገም ብለው የሚከፉም ብዙዎች ናቸው። የአሜሪካ ድምጽ የዋይት ሃውስ ዋና ዘጋቢ ፓትሲ ዊዳኩስዋራ ያጠናቀረችውን ዘገባ ቆንጅታዬ ታቀርባለች።
ሀገር ጥለው ለመውጣት የተጣደፉ አፍጋኖች ግር ብለው ወደ ካቡል አውሮፕላን ጣቢያ ከጎረፉና አንዳንዶቹም በየአውሮፕላኑ ላይ ሲንጠላጠሉ እየወደቁ ህይወታቸውን ካጡ በአጥፍቶ ጠፊ ጥቃት 13 አሜሪካውያን ወታደሮችን ጨምሮ 180 ሰዎች ከተገደሉና ታሊባን የዩናይትድ ስቴትስ ወታደራዊ መሳሪያዎችን በምርኮ እጁ ካደረገ እንዲሁም የመጨረሻው የዩናይትድ ስቴትስ ወታደር ከዚያች ሀገር ከወጣ ድፍን ዓመት ሊሆን ነው። ነገር ግን የዛ ወቅት ምስሎች ዛሬም ድረስ ይሰቀጥጣሉ። የዋይት ሃውስ ቃል አቀባይ ካሪን ጆን ፒየር መለስ ብሎ የመገምገሙ ስራ ተጀምሯል ብለዋል።
Departments and agencies have begun their independent
የዩናይትድ ስቴትስ የአፍጋኒስታን ወታደራዊ ተልእኮ የተጠናቀቀበት እንቅስቃሴ እንዴት እንደተከናወነ የሚኒስትር መስሪያ ቤቶችና ሌሎችም ተቋማት ወደ ኋላ መለስ ብለው መገምገም ጀምረዋል።
የውጭ ጉዳይና የመከላከያ ሚኒስቴሮችን ጨምሮ የዩናይትድ ስቴትስ መስሪያ ቤቶች አሜሪካውያኑ ወታደሮች አፍጋኒስታንን የለቀቁበትን የተተረማመሰና ደም የተፋሰሰበት አኳኋን በመገምገም ላይ ናቸው። ይሁንና በጉዳዩ ላይ ይፋ ሪፖርት ይወጣም እንደሆን ወይም ደግሞ በሚስጥር የሚያዙ ክፍሎች ይኖሩት እንደሆነ ለጊዜው የሚታወቅ ነገር የለም። ያስተዳደሩ ባለስልጣናት አንደኛ ዓመት መታሰቢያውን የሞቱብንን ስላበረከቱት አገልግሎትና ስለከፈሉት መስዋዕትነት በማክበር ከሞት ለታደግነው የሰው ህይወት እውቅና በመስጠት እንዲሁም ዩናይትድ ስቴትስ አሁን ይበልጡን ጠንካራ ቁመና ላይ መሆኗ ላይ በማትኮር እናከብረዋለን ብለዋል። በቅርቡ የአልቃይዳ መሪ አይመን አልዘዋሂሪ በፕሬዝደንት ጆ ባይደን ትዕዛዝ በድሮን ጥቃት መገደሉን በተመለከተ ፕሬዝደንቱ ሲናገሩ እንዲህ ነበር ያሉት።
Justice has been delivered and this terrorist leader is no more.
ተገቢው ቅጣት ተሰጥቷል። ይሄ የሽብርተኞች መሪ ተወግዷል።
የአልዛዋህሪ መገደል ዩናይትድ ስቴትስ ያላትን ጸረ ሽብርተኛ ብቃት ያሳያል። ማይክል ኩግልማን በዊልሰን ተቋም የደቡብ እስያ ፕሮግራም ምክትል ዲሬክተር ናቸው። እንዲህ ሲሉ ተናግረዋል።
Strike on Zawahiri will enable the administration to mark the 1-year anniversary by
በአልዛዋሂሪ ላይ የተወሰደው እርምጃ ለአስተዳደሩ በአንደኛ ዓመት መታሰቢያው አንድ ነጥብ ለማስረገጥ ይጠቅመዋል። ለቀን ወጥተናል፣ ወታደሮቻችንን ለጉዳት ከሚጋለጡበት ሁኔታ አውጥተን አምጥተናል። ያንን አድርገንም በዓለም ዙሪያ አሜሪካውያንን ከሽብርተኛ ጥቃት አደጋ ለመጠበቅ የተቻለንን ሁሉ ማድረጋችንን ቀጥለናል ሊል ይችላል።
ይሁን እንጂ ከ2400 በላይ አሜሪካውያን ወታደሮች ስለተገደሉበት ለ20 ዓመታት በሪፐብሊካኖችም በዲሞክራቶችም አስተዳደር ዘመኖች በየቀኑ ከግብር ከፋይ አሜሪካውያን የሚሰበሰብ $300 ሚሊዮን ወጪ ይደረግበት ከነበረው ጦርነት ትምህርት ለመቅሰም በቂ ጥረት እየተደረገ አይደለም የሚሉ ታዛቢዎችም አሉ። በባህር ኃይል ጉዳዮች ጥናቶች ማዕከል የአደጋዎችና የተግዳሮቶች መከላከል ክፍል ዳይሬክተር የሆኑት ጆናታን ሽሮደን እንዲህ ይላሉ።
So there's a bipartisan failure here
which means there's not a huge incentive for one side.
እዚህ ጋር የሚታየው የሁለቱም ፓርቲዎች የጋራ ድክመት ነው። ምክንያቱም ምን ትንርት ቀሰምን የሚለውን ለመገምገም በየትኛውም ወገን የጎላ ጥረት እየተደረገ አይደለም። በዚህ ጦርነት ተሸንፈናል። ይሄ ደግሞ የሚቆጠቁጥ ነገር ነው። ሁለቱንም የፖለቲካ ፓርቲዎች በጣም ይቆጠቁጣቸዋል። ስለሆነም በጦርነቱ በቀጥታ ተሳታፊ የሆኑ ሰዎች ካላቸው የስልጣን ቦታ ለቀው እስኪወጡ ለተወሰነ ጊዜ መጠበቅ ሳያስፈልግ አይቀርም። እንደዚያ ሲሆን ምንድነው የሆነው የሚለውን ሰከን ብሎ ለመመርመር ይቻላል።
የሰብአዊ ረድኤት ተቋማት በበኩላቸው የአፍጋኒስታን ህዝብ ያለበት ድህነትና ስቃይ ትኩረት እንዲያገኝ ጥረታቸውን ቀጥለዋል። ለስደተኞች የሚሟገቱ ቡድኖችም የዩናይትድ ስቴትስ መንግስት አሁንም ከአፍጋኒስታን ያልወጡትን በብዙ 10 ሺዎች የተቆጠሩትን አጋሮቹን የመውሰዱን እንቅስቃሴ እንዲያፋጥን በመወትወት ላይ ናቸው።
አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የኡሁድ ሽት ዝግጅታችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
ስመኝሽ የቆየ ነበርን። ደህና ደሩ።